ስሩ ዘ ባይብል አምሃሪክ ፕሮግራም ነምበር 5 32 ጃንዋሪ 23 2001 ትዊስዴ ኢቭኒንግ አጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይያላችሁ በተናችሁ በተለያየ አይነት ሁኔታ ውስጥም ሆናችሁ ይህንን የራዲዮ ዝግጅታችንን የምታዳምጡትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እንላለን። እንደምን አመሻችሁ ክቡራን አድማጮቻችን። ዛሬም ያንደኛ ዜና መጽሐፍ ተከታታዩን ጥናታችንን ይዘንላችሁ ቀርበናል። እግዚአብሔር ለዘላለም የተመሰገነ ይሁን። በቸርነቱና በበጎነቱ እየመራን እስከዚህች ሰዓት ድረስ አድርሶናል። ከጠላት መንጋጋም እየታደገን እግዚአብሔር እየመራን ነው። በቤቱ እስካሁን ድረስ ተጠብቆናል። ነገንም ደግሞ እንደዚሁ እንደሚታደገን እምነታችን ነው። ክንደብርቱ ክንደብርቱ ይያልን ድንበሩ ጋር እናዜማለን።
ኃይለኛ ነኝ ብሎ የዛተውን በእግዚአብሔር ባሪያ ላይ የወጣውን ያንን ብርቱ ጀግና ጎልያድን ጌታ በዳዊት ታሳየው ክንዱን። እርሱ እግዚአብሔር ከሁሉ መምለጡ እርሱ እግዚአብሔር ከሁሉ መምለጡ እንደ ብርቱ ነብርቱ ማንም የለም በሰማይ በምድር ናምላካችን እንደ እግዚአብሔር ነብርቱ 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 ማንም የለም በሰማይ በምድር ናምላካችን እንደ እግዚአብሔር። ኃያላንን ቀስት የሰበረ ጋሻ ጦራቸውን ያቃጠለ ሰራዊቱን በባህር የቀበረ ያለ የነበረ የከበረ እንዳምላካችን ያለ ማናለ እንዳምላካችን ያለ ማናለ እንደብርቱ 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 ማንም የለም በሰማይ በምድር እንዳምላካችን እንደ እግዚአብሔር። እንደብርቱ 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 ማንም የለም በሰማይ በምድር እንዳምላካችን እንደ እግዚአብሔር እንዳምላካችን እንደ እግዚአብሔር እንዳምላካችን።
አዎ እንደ እግዚአብሔር ክንደብርቱ የሆነ በምድርም በሰማይ የለም። ዛሬ ሰው ሰራሽ ሚሳኤል ቢምዘገዘግም ዓላማውን የሚስትበትም ጊዜ አለ። እግዚአብሔር ግን ወዳጆቼ ዓላማውን አንድም ቀን ስቶ አያውቅም። እግዚአብሔር ትክክለኛ ነው። ፍርዱም ትክክለኛ ነው። አሰራሩም ትክክል ነው። እግዚአብሔር ይክበር ይመስገን። ድንበሩ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው ይያልን ወደ ጸሎት እናልፋለን። ጌታችን ሆይ በሰማይም በምድርም የሚስተካከል ማንም የለም። በዘመናት ሁሉ ባንተ የጊዜ ሰሌዳ እየመራህን በሰላም ታሰማራናለ። እግዚአብሔር ሆይ ክብር ተመስገን። በዚህች ምሽት ደግሞ እግዚአብሔር አባታችን ሆይ ኖ ካንተ ለመማር ከወላጆቻቸው ከቤተሰቦቻቸው ከጓደኞቻቸው ከጎረቤቶቻቸው ጋር ሆነውም አንተን የሚጠባበቁ ብዙዎች አሉ። እግዚአብሔር ሆይ በራዲዮናቸው ዙሪያ የተሰበሰቡ አሉ። እነዚህን ሁሉ እንድትባርካቸው ሕዝብህንም ደግሞ መንፈስ ቅዱስህን ልከ እንድታስተምራቸው የእውነትህንም ምስጢር እንድትገላልጥላቸው እለምናሃለሁ። በብቸኝነቷ ደግሞ ጌታዬ ሆይ ያለች ነፍስ አንተን የምትጠባበቅ እግዚአብሔር ሆይ አለች። ይህችንም ነፍስ ደግሞ እንድትገናኛት የቃልህንም ምስጢር እግዚአብሔር ሆይ እንድታስታውቃት ጸልያለሁ። በሚኖረን ጊዜ ሁሉ በኃይልና በሙላት በእኛ መካከል ተገለጥ። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን። አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ከአንደኛ ዜና ምዕራፍ 21 መጨረሻ ዳዊት የኦርናን አውድማ ስለመግዛቱ አለፍ ብለን ደግሞ ከምዕራፍ 22 ዳዊት ቤተ መቅደሱን ለመገንባት እንዴት እንደተዘጋጀ መመልከታችን ይታወሳል። ዛሬም የዚያን ተከታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 22 ቁጥር 15ን ተመልከቱ። አንደኛ ዜና ምዕራፍ 22 ቁጥር 15ን አውጡ። ወዳጆቼ ዳዊት ልጁ ሰለሞን ምን ማድረግ እንዳለበት ነገረው። የእግዚአብሔርን ቤት በመስራቱ ጠቃሚ ግብ እንዳለው አስረዳው። የሰው የመጨረሻውና ዋነኛው የሕይወት ግብ መሆን ያለበት እግዚአብሔርን ማክበርና በእግዚአብሔር ክብርም ለዘላለም መደሰት ነው። ወዳጆቼ ኢየሱስ ክርስቶስ ለኔም ሆነ ለእናንተ ከርሱ ጋር አብረን እንደምንኖር ቃል ገብቶልናል። በርሱም ዘንድ ታላቅ የሆነ ክብር አለ። ይህንን ክብር ዛሬ ሙሉ ለሙሉ አልያዝኩትም፣ ምክንያቱም ገና ወደ ተገለጸው ክብሩ አልደረስኩምና። ነገር ግን ለኔ ባዘጋጀው በዚያ ክብር ደስተኛ ነኝ። ሁላችንም ከጳውሎስ ጋር በፊቴ ያለውን ለማያዝ ዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን ፈጥናለሁ ልንል ይገባናል። ፊልጵስዩስ ምዕራፍ 3 ቁጥር 14ን ተመልከቱ። ፊልጵስዩስ ምዕራፍ 3 ቁጥር 14ን ይመለከቷል። ዳዊት እንደ እግዚአብሔር ሐሳብና ፈቃድ የተመላለሰ በልቡም ውስጥ ከፍ ያለና የከበረ ነገር ያለው ሰው ነበር። እስቲ ቁጥር 15ን ላንብብላችሁ። ባንተም ዘንድ ብዙ ሠራተኞች፣ ድንጋይና እንጨት ወቃሪዎችና ጠራቢዎች፣ ሥራውንም ሁሉ ለማድረግ ጠቢባን ሰዎች ሁሉ አሉ ይላል። እንደምትመለከቱት ቤተ መቅደሱን ለመገንባት በሁሉ ይተባበር ዘንድ ኪራም ፈቃደኛ እንደሆነና ከእርሱም ጋር እንደሚሠራ ለሰለሞን ይነግረዋል። ቁጥር 16ን ተመልከቱ። የሚሰሩበት ወርቅና ብር ናስና ብረት ቁጥር የለውም፣ ተነስተህ ሥራ እግዚአብሔርም ካንተ ጋር ይሁን ይላል። ሰለሞንን ወደ ጠቃሚው ግብ የሚያደርስ ሐሳብ ይህ ነበር። እስቲ ከቁጥር 17 እስከ 19 ያለውን ደግሞ አብረን እንመልከት። ዳዊትም ደግሞ ልጁን ሰለሞንን ያግዙ ዘንድ የእስራኤልን አለቆች ሁሉ እንዲህ ሲል አዘዛቸው፣ አምላካችሁ እግዚአብሔር ከእናንተ ጋር አይደለምን? በምድርም የሚቀመጡትን በእጅ አሳልፎ ሰጥቷልና ምድርም በእግዚአብሔር በሕዝቡ ፊት ተገዝታለችና በዙሪያችሁ ሁሉ ረፍትን ሰጥቷችኋል። አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ለእግዚአብሔርም ስም ወደሚሠራው ቤት የእግዚአብሔርን የቃል ኪዳኑን ታቦትና የእግዚአብሔርን ንዋየ ቅድሳት ታመጡ ዘንድ ተነስታችሁ የአምላክን የእግዚአብሔርን መቅደስ ሥሩ ይላችኋል። ዳዊት ወገኖቼ የእስራኤልን ታላላቆችና አለቆችን ጭምር በዚህ ስፍራ ውስጥ እንዲሳተፉ አዘዛቸው። አሁን ወገኖቼ ማንም ምኑ ማን እኔ ክርስቲያን ናችሁ ብዬ ነው ምነግራችሁ፣ ምናልባትም በሕይወታችሁ ዘቅጣችሁ ዝቅተኛውን ሕይወት ልትኖሩም ትችላላችሁ። ምናልባትም በቤተ ክርስቲያን የምታከናውኑት ሥራ በአመት የተሞላ ቢሆን ወይም ደግሞ የምታደርጉት ነገር በሰባኪው ዘንድ እንደ ስህተት ቢቆጠር በዚህ ሁሉ ጥፋተኛ ላትሆኑ ትችላላችሁ። ነገር ግን ወዳጆቼ ጥፋተኛ የምትሆኑትና ምንም ፍሬ እንዳይገኝባችሁ የምታደርጉት በተሰጣችሁ ቃል ኪዳን ላይ ከመቆም ይልቅ ተስፋ ቆርጣችሁ በምትቀመጡበት ወቅት ነው። እኔ ግን በዚህ ሁሉ ላነቃቃችሁና ላበረታታችሁ ፈልጋለሁ። ወደ ኢየሱስም ያው ሆናችሁ እንድትቀርቡ አደፋፍራችኋለሁ። ወደ እርሱም ቀርባችሁ ከእርሱ ጋር ለመጓዝ እንደምትፈልጉና በሕይወታችሁም ለመንፈሳዊ ነገር ትኩረት መስጠት እንደምትፈልጉ ንገሩት። ግልጽና አዎንታዊ የሆነን ነገር አድርጉ። ዝም ብላችሁ በአንድ ስፍራ ላይ አትቀመጡ። አሁኑኑ እርምጃ ውሰዱ። ዳዊትም ለልጁ ለሰለሞን ሊነግረው የወደደው ነገር ቢኖር ይህንኑ ነበር። ሌዋውያን እግዚአብሔርን እንዲያገለግሉና እንዲዘምሩ ተደራጁ። ወደ ምዕራፍ 23 ስንመጣ አሁንም ስለ ቤተ መቅደሱ ከተነገሩ ሐሳብ እንዳልወጣን ልብ ልንል እንችላለን። እግዚአብሔርም የቤተ መቅደሱን አስፈላጊነት ትኩረት ሰጥቶ ተናግሮበታል። ዳዊትም በፍጹም ፍላጎቱና ከጽኑ ልብ የተነሳ እግዚአብሔር የሚመለክበትን ሁኔታ በተቻለው መጠን አመቻቸ። ወገኖቼ እናንተ በእውነት የእግዚአብሔር ልጆች ከሆናችሁ ዳዊት እነዚህን ጥያቄዎች እንደሚጠይቃችሁ ልብ በሉ። በርግጥ በሕይወታችሁ ውስጥ እግዚአብሔርን ታስቀድሙታላችሁን? በልባችሁ ውስጥስ ስፍራ አለውን? ከርሱስ ጋር ባላችሁ ግንኙነት ደስተኞች ናችሁ? ለእግዚአብሔርስ አንድን ነገር ለማድረግ ትወዳላችሁን? ሕይወታችሁንስ ባላማና ባቅጣጫ እግዚአብሔር እየመራው ነውን? እርሱን ማወቅና ማገልገልስ የልባችሁ እውነተኛ ፍላጎት ነውን? እነዚህ ሁሉ ከላይ የጠቀስኳቸው ጥያቄዎች ዳዊት ቢያገኛችሁ እናንተ ሊጠይቅ የሚችል ጥያቄዎች ናቸው። ዳዊት ከእግዚአብሔር ጋር የሚጓዝ ሰው ስለነበረ ልጁ ሰለሞንን ከእግዚአብሔር ጋር እንዲጓዝና ቤተ መቅደሱን እንዲሰራ ያበረታታዋል። እስቲ አንደኛ ዜና ምዕራፍ 23 ቁጥር 1ን አለፍ ብላችሁ ተመልከቱ። ዳዊትም በሸመገለ ጊዜ እድሜንም በጠገበ ጊዜ ልጁን ሰለሞንን በእስራኤል ላይ አነገሰው ይላል። ዳዊት በርሱ ቦታ ላይ ሰለሞንን አነገሰው። ምናልባት ዳዊት ለምን ስልጣኑን ለቀቀ ብላችሁ ልትጠይቁ ትችላላችሁ። ዳዊት ዘመኑን ጨርሶ ነበር። ችግሩም ይኸው ነበር። የብዙዎቻችንም ችግር ይኸው ነው። የእስራኤልንም ማለቆች ሁሉ ቁጥር 2ና 3ን ተመልከቱ። ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቆጠሩ። ቁጥራቸው በእያንዳንዱ ነፍስ ወከፍ 38,000 ነበረ ይላል። አስተውሉ ወገኖቼ፣ ከግብፅ ምድር በወጡ ጊዜ ሌዋውያን ሲቆጠሩ 8,000 ብቻ ነበሩ። አስተዋላችሁ? ከግብፅ ምድር በወጡ ጊዜ ሌዋውያን ሲቆጠሩ 8,000 ብቻ ነበሩ። አሁን ግን 38,000 ደርሰዋል። እግዚአብሔር እንደ ተናገረው አሁን ቁጥራቸው ጨመረ። ዳዊት ቤተ መቅደሱን ለመገንባት የመስሪያ ቁሳቁሱን ብቻ አልነበረም የሰበሰበው፣ ነገር ግን በሥራ ላይ ይካፈሉ ዘንድ ሌዋውያንንም አደራጅቶ ነበር። ከነዚህም ውስጥ የእግዚአብሔርን ቤት ሥራ የሚያሰሩት 24,000 ነበሩ። 6,000 ማለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሰሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር ይላል። ዳዊት ለሙዚቃ ትልቅ ትኩረትን ይሰጥ ነበር። ለምስጋና በተሰሩ የሙዚቃ መሳሪያዎች ዛሬ እግዚአብሔርን ለማመስገን ስለቻልን እግዚአብሔር የተመሰገነ ይሁን። ሌዋውያን በቤተ መቅደስ እንደሚያገለግሉ ታስታውሳላችሁ። የአሮን ቤተሰብ በክህነት ሲያገለግሉ፣ 3ቱ የሌዊ ቤተሰቦች ደግሞ ድርሻቸውን ይወጡ ነበር። እስቲ አለፍ ብላችሁ ቁጥር 6ን ተመልከቱ። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቃት እንደ ሜራሪም በየሰሞናቸው ከፈላቸው ይላል። ጌድሶን ቃትና ሜራሪም በማደሪያው ድንኳን ውስጥ ግልጽ የሆነ ሥራ ነበራቸው። በምድረ በዳው በነበረው ጉዞ የማደሪያውን ድንኳን የማንቀሳቀሱ የሥራ ድርሻ የነርሱ ነበር። የመትከሉም ሆነ የመንቀሉ ሥራም ይከናወን የነበረው በእነዚህ ሰዎች ነበር። ጌድሶን መጋረጃዎችንና መሸፈኛዎችን ሲሸከም፣ ልብ በሉ፣ ጌድሶን መጋረጃዎችንና መሸፈኛዎችን ሲሸከም፣ ቃት ደግሞ በማደሪያው ድንኳን ውስጥ ያሉትን ዕቃዎችንና ቁሳቁሶችን ይሸከማል። ሜራሪም ደግሞ የማደሪያውን ድንኳን ዘንጎችንና ምሰሶዎችን ያጓጉዛል። በዘልቁ መጽሐፍ ውስጥ እንደምናየው የማደሪያው ድንኳን የእስራኤል ሕዝብ ሊጓዙ ጧት ሲነሱ ተነቅሎ ቀኑን ሁሉ ከብሮ ከተጓዘ በኋላ ማታ ላይ ሕዝቡ ሲያርፍ እንደገና ይተከልና ለአገልግሎት ይዘጋጅ ነበር። ቁጥር 26ን አለፍ ብላችሁ ተመልከቱ። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከሙም አለ። ሌዋውያን በምድረ በዳ የነበራቸው የማደሪያውን ድንኳን የመሸከም አገልግሎት አበቃ። አሁን ለጌታ የሚያቀርቡት አዲስ አገልግሎት አላቸው። ሌዋውያን ለብዙ ዓመታት የማደሪያውን ድንኳን በመሸከምና በመዞር በመትከልና በመንቀል በምድረ በዳ ውስጥ አገልግለዋል። አሁን ግን ወገኖቼ የአይነቱ አገልግሎት አብቅቷል። አዲስና ቋሚ የሆነ ቤተ መቅደስ የሚሰራበትና በኢየሩሳሌም የሚቆምበት ጊዜ ነው። ለሌዋውያንም አዲስ አገልግሎት ተዘጋጅቷል። በዚህ ውስጥ ደግሞ ወገኖቼ እግዚአብሔር አለበት። አዲስ ነገር የሚደረግበት ወቅት ነው። እግዚአብሔር ለሌዋውያን ሲናገር ከአሁን በኋላ በምድረ በዳ አንንከራተትም፣ አገልግሎታችሁም የተለየ ይሆናል፣ አዲስም ቤተ መቅደስ ይኖራል በማለት ነበር። ሌዋውያን አዲስ አገልግሎት አገኙ። ከአሁን በኋላ ልፋትና ድካም አይኖርም። ዳዊት ቤተ መቅደሱን በኢየሩሳሌም ለማሰራት በመወሰኑ ሌዋውያን አዲስ የቤተ መቅደስ አገልግሎት ሊኖራቸው ነው። የአሮን ልጆች ለአገልግሎት ስለመመደባቸው በምዕራፍ 24 ውስጥ ዳዊት የአሮን ልጆች በቤተ መቅደሱ ውስጥ ያገለግሉ ዘንድ የሥራ ድርሻን እንዳከፋፈላቸው እንመለከታለን። ልድገምላችሁ። በዚህ በአንደኛ ዜና ምዕራፍ 24 ውስጥ ዳዊት የአሮን ልጆች በቤተ መቅደሱ ውስጥ ያገለግሉ ዘንድ የሥራ ድርሻን እንዳከፋፈላቸው በስፋት እንመለከታለን። አንደኛ ዜና ምዕራፍ 24 ቁጥር 1 እና 2ን ተመልከቱ። የአሮንም ልጆች ስሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አላዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አላዛርና ኢታምርም ካህናት ሆኑ ይላል። የአሮን ልጆች ካህናት ነበሩ። ይህም ዘገባ በምድረ በዳ በነበሩበት ጊዜ ወደ ነበረው ሁኔታ ይወስደናል። የዘሌዋውያን መጽሐፍ 10ኛው ምዕራፍ የናዳብንና የአብዩድን ኃጢአት እንዲሁም ሞታቸውን ያስነብበናል። እስቲ ቁጥር 3ን አለፍ ብላችሁ ተመልከቱ። ዳዊትም ከአላዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ሥርዓት ከፍሎ መደባቸው ይላል። ዳዊት ወደ ተግባራዊ ያመጣው ይህ የድልድል መመሪያ በጣም የተጠናከረ ነበር። ዳዊት ቤተ መቅደሱ የሚሰራበትን ቦታ ብቻ አልነበረም የገዛው፣ ነገር ግን ለቤተ መቅደሱ መገንቢያ የሚሆንን ቁሳቁስ ከመሰብሰቡም በላይ ለሥራው የሚያስፈልጉ ሰዎችን በመምረጥና በማደራጀት እንዲሁም በመመደቡ ተግባር ላይ ብዙ ደክሟል። አሁን ደግሞ ካህናቱን ሲያደራጅና ያለን እኔ ቤተ መቅደሱ የሰለሞን ሳይሆን የዳዊት ነው ያልኩበት ምክንያት ይህ ነበር። ካላዛርና ከኢታምርም ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በጣ ተመደቡ የሚልን ቃል ደግሞ ከቁጥር 5 እንመለከታለን። የሌዊ ቤተሰብ ቁጥር እጅግ እየበዛ ስለሄደ ሁሉም በአንድ ጊዜ እንዲያገለግሉ ለማድረግ ከባድ ሆነ። እንደ ተመለከትነው ከሙሴ ዘመን ጀምሮ እስከ ዳዊት ዘመን ድረስ የሌዊ ቤተሰብ ከስምንት ሺህ ወደ 38 ሺህ አሻቅቧል። በዚህም ምክንያት ዳዊት ለሥራው ሊያከፋፍላቸውና ሊመድባቸው ተገደደ። በሚቀጥለው ክፍል ውስጥ የቆሃት ልጆች ተከፋፍለው የሜራቲን ልጆች ይከተሉ ዘንድ አዘዘ። ዳዊት እያንዳንዱ ቤተሰብ በቤተ መቅደሱ ሥራ ውስጥ ድርሻ ይኖረው ዘንድ እቅድን አወጣ። ዘማሪዎችና የዜማ መሣሪያዎች ስለ መደራጀታቸው ደግሞ ከምዕራፍ 25 ቀጥለን እንመለከታለን። በምዕራፍ 25 ውስጥ ዳዊት ዘማሪዎችን እንዳደረጀ ነው የምንመለከተው። እስቲ አንደኛ ዜና ምዕራፍ 25 ቁጥር 1 እና 2 ን ተመልከቱ። አንደኛ ዜና ምዕራፍ 25 ቁጥር 1 እና 2 ን ተመልከቱ። ዳዊትና የሰራዊቱ ማለቆችም ካሳፍና ከኤማን ከዶታም ልጆች በመሰንቆና በበገና በጸናጽንም ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ሥራ የሰሩ ሰዎች ቁጥር ይህ ነበር። ካሳፍ ልጆች ዘኩር፣ ዮሴፍ፣ ናታንና አሽራኤላ። እነዚህ ያሳፍ ልጆች በንጉሡ ትእዛዝ ትንቢት ከተናገረው ካሳፍ እጅ በታች ነበሩ ይላል። ይህ ሁሉ ነገር የተፈጸመውና የተደራጀው ቤተ መቅደሱ ከመገንባቱ በፊት ነው። በመዝሙር 68 ውስጥ ከዚህ የሚከተለውን ድንቅ የሆነውን የዳዊትን መዝሙር ታነባላችሁ። አቤቱ ኃይልህን እዘዝ፣ አቤቱ ይህንም ለኛ የሰራውን አጽናው። በኢየሩሳሌም ስላለው መቅደስ ነገሥታት እጅ መንሻን ላንተ ያመጣሉ ይላል። መዝሙር 68 ቁጥር 28ን ይመለከቷል። ዳዊት ቤተ መቅደሱ ከመገንባቱ በፊት ዘማሪዎችን በኢየሩሳሌም ሰብስቦ ነበር። ይህ መዝሙር በወቅቱ ከዘመሯቸው መዝሙራት ውስጥ አንዱ ነበር። ዳዊት ታቦቱን ወደ ኢየሩሳሌም በማምጣት በድንኳን ውስጥ እንዳስቀመጠው ታስታውሳላችሁ። ቦርናው ድማም ላይ መሠዊያ እንደሰራና በዚያም መሥዋዕትን ያቀርብ እንደነበር ያ መሥዋዕት የሰላም መሥዋዕት እንደሆነ እናስታውሳለን። አንደኛ ዜና ምዕራፍ 25 ቁጥር 7 እና 8ን ተመልከቱ። የብላተኞቹም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበር። ሁሉም ተካክለው ታናሽ እንደ ታላቅ፣ አስተማሪውም እንደ ተማሪው ለሰሞናቸው ጣተጣጣሉ ይላል። እነዚህ ሰዎች ራሳቸውን በ24 ቡድን ከፋፈሉ። ይህ ማለት ደግሞ በእያንዳንዱ ወር ሁለት ጊዜ በአገልግሎታቸው ይለዋወጡ ነበር። እያንዳንዱም በዓመት ውስጥ 2 ሳምንት ብቻ ያገለግል ነበር። ያገልግሎታቸው ጊዜም በደረሰ ጊዜ ከሚኖሩበት ስፍራና ከተማ ተሰባስበው ወደ ኢየሩሳሌም ይመጡ ነበር። እነዚህ ካህናትና ሌዋውያን በኢየሩሳሌም ከተማ ብቻ ሳይሆን በመላው እስራኤል ያስተምሩና ያገለግሉ ነበር። ይህ ሁሉ ማደራጀት በዳዊት ዘመን እንደ ተከናወነ አምናለሁ። በረኞችና ጠባቂዎች ስለመደራጀታቸው ደግሞ ከዚህ ቀጥለን እንመለከታለን። ዳዊት ካህናቶችን ብቻ አልነበረም የመደበው፣ ነገር ግን ወገኖቼ ሌሎችንም ጭምር ነበር። የቤተ መቅደሱን ስፍራ ማን ያጽዳው? ማንስ ይጠብቀው? በምዕራፍ 26 ውስጥ ዳዊት ይህንን ሁሉ በጥንቃቄና በቅድ እንዳደረገ ከዚህ ቀጥለን እንመለከታለን። ቁጥር 1ን ተመልከቱ። አንደኛ ዜና ምዕራፍ 26 ቁጥር 1ን ተመልከቱ። በረኞችም እንደዚህ ተመደቡ፣ ከቆሬያውያን ካሳፍ ልጆች የቆሬ ልጅ ሜሱላም ይላል። ሁሉም ሰው እንደ አስፈላጊነቱ ተመደበ። ሌሎች ሲያገለግሉ፣ ሌላው ደግሞ በረኛ ሆኖ በጠባቂነት እንዲቆም ተደረገ። ጥበቃውም 24 ሰዓትን የሚያጠቃልል ነበር። ቁጥር 13ን አለፍ ብላችሁ ተመልከቱ። በበሩም ሁሉ ያገለግሉ ዘንድ በየአባቶቻቸው ቤቶች ታናሹና ታላቁ ተካክለው ዕጣ ተጣጣሉ ይላል። እያንዳንዱም በር ይጠበቅ ዘንድ በረኞች ተመደቡለት። ገንዘብ ሰብሳቢዎች ስለመመደባቸውም የሚያወሳው ክፍል ደግሞ እንዲህ ይነበባል። ለቤተ መቅደሱ የሚያስፈልገውን ለመሸፈን ገንዘብ ሰብሳቢዎች ያስፈልጉ ነበር። ከሌዋውያን አኪያ በእግዚአብሔር ቤት በሚሆኑ ቤተ መዛግብትና በንዋየ ቅድሳቱ ቤተ መዛግብት ላይ ተሹሞ ነበር ይላል። አንደኛ ዜና ምዕራፍ 26 ቁጥር 20ን ይመለከቷል። ገንዘብ ሰብሳቢ በቤተ መቅደሱ ንዋየ ቅድሳንና መዛግብቱ ላይ ኃላፊና ተቆጣጣሪ ሆኖ በመሾም ኃላፊነትን ወሰደ። እስቲ ከቁጥር 26 እስከ 28 ያለውን ደግሞ አለፍ ብዬ ላንብብላችሁ። አንደኛ ዜና ምዕራፍ 26 ከቁጥር 26 እስከ 28 ያለውን ስፍራ ተመልከቱ። ይህ ሰሎሚትና ወንድሞቹ፣ ንጉሡ ዳዊትና የአባቶች ቤቶች አለቆች፣ ሻለቆችና የመቶ አለቆች፣ የሰራዊቱም አለቆች በቀደሱት በንዋየ ቅድሳቱ ቤተ መዛግብት ሁሉ ላይ ተሾመው ነበር። በሰልፉም ከተገኘው ምርኮ የእግዚአብሔርን ቤት ለማበጀት ቀደሱ። ባለ ራእዩም ሳሙኤል፣ የቂሲም ልጅ ሳኦል፣ የኔሬም ልጅ አቤኔር፣ የጹሪያም ልጅ ኢዮአብ የቅዱሳት ንዋየ ቅድሳት ሁሉ ከሰሎሚትና ከወንድሞቹ እጅ በታች ነበረ ይላል። በዚህ አገልግሎት ውስጥ ወገኖቼ ፈራጆችና መሪዎችም ተሹመዋል። እንደምትመለከቱት ሌዋውያን ፈራጆች ነበሩ። እስራኤላውያን በእግዚአብሔር ሕግ እንዲገዙና በማደሪያው ድንኳን እንዲሰባሰቡ በላያቸውም ላይ ካህናት ፈራጆች ሆነው እንዲቀመጡ እግዚአብሔር አስቀድሞ ያወጣው ቅድ ነበር። ሆኖም የሌዋውያኑ ያመራርና የፍርድ ሁኔታ ስለተበላሸ ይህ ቅድ ተሻረ። ከዚህ በኋላ የተነሱት በእስራኤል ላይ ይፈርዱ የነበሩ መሳፍንት ናቸው። ከመሳፍንት አገዛዝ በኋላ የተተኩት ደግሞ ነገስታቶች ናቸው። ህዝቡ የመሳፍንቶችን ውድቀት ከተመለከተ በኋላ ንጉስ ይሾምላቸው ዘንድ ሳሙኤልን ጠየቁ። በዚህም ምክንያት ነበር ከሳኦል ቀጥሎ ዳዊት ወደ ዙፋኑና አገዛዙ የመጣው። ዳዊት የህዝቡን ልብ ቀይሮ ለእግዚአብሔር እንዲገዙ ያደረገ ታላቅ ንጉስ ነው።
ጌታ እግዚአብሔር አምላካችን እስከዚህ ሰዓት ድረስ ስላስተማረንና ስለመራን እንዲሁም ደግሞ መንፈሳዊምና በዚህ በራዲዮ ሞገድ አማካኝነት ስለመገበን እጅግ አድርገን እናመሰግነዋለን። ውድ ወገኖች፣ እነሆ ጸሎታችሁ ለዚህ አገልግሎታችን መሳካትና ከዳር መድረስ እጅግ ጠቃሚ ነውና ምን ጊዜም ቢሆን በአገልግሎታችን እንድንበረታ እግዚአብሔርም ደግሞ አጽንቶ እንዲያቆመን በጸሎታችሁ ሁሉ እንድታግዙን አደራ እንላለን። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። በመቀጠል ከእናንተ አስተያየት አንዱን እንመለከታለን። ወንድማችን መምህር ጌታቸው ሞሎሮ ከዱራሜ የጻፍክልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን መምህር ጌታቸው ሞሎሮ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይያልን እነሆ ሰላምታችንን እኛም እናቀርብልሃለን። የጻፍክልን ደብዳቤህን ተመልክተናል። በእውነት በዚህ የራዲዮ ፕሮግራማችን ማለትም በመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል እግዚአብሔር እናንተን በዛ አካባቢ ያላችሁትን ደግሞ እነሆ የቱን ያክል እንደባረከና በመባረክም ላይ እንደሚገኝ ገላልጠ የጻፍከውን ደብዳቤህን አንድ በአንድ ተመልክተናል። እግዚአብሔር ደግሞ አንተ ባለበት ስፍራ ብዙዎችን በመባረክ ብዙዎችን በማገልገል ቃሉን እየላከ እነሆ ስለሚገኝ እግዚአብሔርን ስለ እናንተ እጅግ አድርገን አመስግነናል። እግዚአብሔርን ማን ይከለክለዋል? መምህር ጌታቸው በተዘጋ በር ውስጥም ገብቶ እግዚአብሔር የደከሙትን ማጽናናት፣ ማበረታታት፣ ማቆምን ያቅበታል። እነሆ በማረሚያ ቤት ያሉትንም ደግሶ ደግሞ በማጽናናቱ ጉልበትና ኃይል ተጠቅሞ እግዚአብሔር ማጽናናትን፣ ማበረታታትን፣ ተስፋን መጨመርን ያውቅበታል። ለተከዘች ለቆዘመችም ደግሞ አለውልሽ የሚላት ልዑል እግዚአብሔር ለዘላለም ታላቅ ነውና የሚያግደው የሚከለክለው ምንም ነገር የለውም። እግዚአብሔር ዳር ድንበርህ ከዚህ ነው፣ ከዚህ ማለፍ የለብህም ብሎት የሚከለክለው ማንም የለም። እንዲህ ያለውን ጌታ ምስጋና ብንሰዋለትስ መምህር ጌታቸው? መምህር ጌታቸው ስለ ጻፍክልን ደብዳቤ ያመሰገን፣ የወደፊቱን ደብዳቤህንም ደግሞ በቀጣይነት እንጠባበቃለንና ጻፍልን። ጌታ የተወደዳችሁ ወገኖች፣ ዝግጅታችን አጠቃላይ እዚህ ላይ ያበቃል። ሰላም ሁኑ። Yeah.